የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬን ስፊት መቼ አያለሁ? አልኩ ይላል ባሪያው የእግዚአብሔር ሰው ዳዊት። ወገኖቼ፣ እኔና እናንተስ በእውነት የእግዚአብሔርን ድምፅ ከሰማይ የሆነውን ከሰው ያልሆነውን ከሥጋ ያልሆነውን ከደም ያልሆነውን ለመስማት በርግጥ ጓጉታችሁ በዚህን ሰዓት መንፈሳችሁን ሁሉ አዘጋጅታችሁ ወደ ጸጋ ማዱ ቀርባችኋልን? እግዚአብሔር ሆይ በጽድቅና በእውነት ትፈርድልኝ ዘንድ ዛሬ በቃልህ ምትናገረኝ ዘንድ እነሆኝ እኔ በፊት አለው ብላችሁ የቀረባችሁት ስንቶቻችሁ ናችሁ? እግዚአብሔር ይባርካችሁ። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር አምላካችን በነበርንበት ስፍራ ሁሉ በሰላም ውስጥ ተጠብቆን እንደገና ደግሞ ለዚህች ሳምንት መጀመሪያ እንድንበቃ ፈቃዱ ሆኗል። እንግዲህ በእነዚህ ሳምንታት ውስጥ እግዚአብሔር አምላካችን በጌታ መንፈስ ቅዱስ አስተማሪነት ለኔም ለናንተም ለወንድሜ ዓለማየሁም የሚረባንን ቃል ደግሞ አዘጋጅቶልናል። እግዚአብሔር ይክበር ይመስገን። ዛሬ በተከታታይ ከምንመለከተው ውስጥ ነው የኦሪት ዘሌዋውያን መጽሐፍ ይዘንላችሁ ቀርበናል። እግዚአብሔር በእውነት እንግዲህ ዛሬ ለኔና ለናንተ መልካም ነው፣ ሁሌም መልካም ነው። እግዚአብሔር በመልካምነቱ ደግሞ እኔና እናንተን ይመራናል። እስቲ ዝማሬን ጋብዛችሁ
ਤੇ ਤੇ ਵਰਗੇ ਹਾਲੇ ਤੇ ਤੇ ਵਰਗੇ ਹਾਲੇ ስለ ዝማሬው እግዚአብሔርን እጅግ እናመሰግናለን። አብረን እንጸልይ ወገኖች። ጌታችንና መድኃኒታችን ኢየሱስ ክርስቶስ እጅግ እናመሰግናለን። ነፍሳችን እጅግ ትወድሃለች ጌታ ሆይ፣ ብዙ ብዙ ነገሮችን አድርገህልናልና። አቤቱ አምላካችንና ጌታችን ሆይ፣ አንተ በሰማይና በምድር ላይ ትገዛለህ። አንተን የሚተካከል አንተን የሚቋቋም ማንዳች ምንም ነገር የለም። እግዚአብሔር ሆይ ስምህ ለዘላለም የተመሰገነ ይሁን። ጌታ እግዚአብሔር አባታችንና አምላካችን ሆይ፣ በዚህች ምሽት ደግሞ ይህንን ቃልህን እንድትባርክልን እንጠይቃለን። አስተማሪውም መንፈስ ቅዱስ እግዚአብሔር ሆይ በመካከላችን ሆኖ የቃልህን ምስጢር ይገልጥልን ዘንድ እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። አድማጮች፣ የመስዋዕቱ ስፍራና የደም ክብር ዋጋ በሚሉት ርዕሰ ጉዳዮች ስር ብቸኛው የመስዋዕት ማቅረቢያ ቦታ የሚሉን ሐሳብ አንስተን አንድ በአንድ ሰፋ አድርገን ስንመለከት ነበር። ዛሬም ከዚያው በመቀጠል እናቀርብላችኋለን። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 13 እና በምዕራፍ 10 ከቁጥር 1 እስከ 33 አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 1 እስከ 13 እና በምዕራፍ 10 ከቁጥር 1 እስከ 33 ጳውሎስ የሰጠው መመሪያ ግልጽ እንዲሆንልን ከተፈለገ መነሻ ምክንያቱንም ማወቅ ይኖርብናል። የቆሮንቶስ ሰዎች ጣዖት አምላኪዎች ነበሩ። እንስሶቻቸውን ለጣዖታት ይሰው ነበር። ለመስዋዕት የቀረበው ሥጋ ደግሞ ወደ ገበያ ይወሰድና ይሸጣል። እንግዲህ በዚያን ዘመን ልኳንዳ ውስጥ የነበረው ምርጥ ሥጋ ለጣዖታት የተሰዋ ሥጋ ነበር ማለት ነው። አዲስ ኪዳን ይጻፍ በነበረበት ዘመን ግን እስራኤላውያን ካለፈ ስህተታቸው ተምረው ስለነበር ለጣዖታት የተሰዋውን ሥጋ በፍጹም አይበሉም ነበር። ጣዖታት ከንቱ መሆናቸውን በመረዳታቸው ሌላው ቀርቶ የአይሁድን ሃይማኖት በተቀበሉ አረማውያን እንኳን ቢሆኑ ለጣዖት የተሰዋውን ሥጋ ስለመብላቱ ምንም ቅሬታ አልነበራቸው። ወደ ክርስትና ሃይማኖት የመጡ አይሁዳውያን ግን ለጣዖት የተሰዋ ሥጋ በፍጹም ስለማይበሉ ከአረማውያን ክርስቲያኖች ጋር ገበታ መቅረብ ደስ አይላቸውም ነበር። እንግዲህ ለቆሮንቶስ ሰዎች መሠረት የሆናቸው ይህ በዘሌዋውያን ያለው ምዕራፍ ነበር። የሐዋርያት ጉባኤ በኢየሩሳሌም ተሰብስቦ በነበረበት ጊዜ ሐዋርያ ያዕቆብ ጉባኤውን ወክሎ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ ነገር ግን ከጣዖት ርኩሰትና ከዝሙት ከታላቁም ከደምም ይርቁ ዘንድ እንድንጽፍላቸው ቆርጣለሁ የሚል በሐዋርያት ሥራ ምዕራፍ 15 ከቁጥር 19 እስከ 20 ሰፍሮ እናገኛለን። እንግዲህ ከዚህ እንደምንመለከተው የሕይወትን ክብርነት እግዚአብሔር ለአረማውያን አማኞች እያስተማራቸው ነው። ዛሬም ቢሆን በፋርስና በህንድ አገር አብዛኛውን ጊዜ እንስሳትን የሚያርዱት ከአረማውያን አምልኮ ጋር በተያዘ ሁኔታ እንደሆነ መግለጥ ወዳለሁ። በመሰረቱ በምድረ በዳ ይጓዙ በነበረበት ወቅት እስራኤላውያን አዘውትሮ ስጋ መመገብ አይችሉም ነበር። ለዚህም ነበር የምንበላውን ስጋ ማን ይሰጠናል በማለት ያጉረመረሙት። ዘኍልቍ ምዕራፍ 11ን ተመልከቱ። ዛሬም ቢሆን አድማጮቼ፣ በምስራቁ የዓለማችን ክፍል የሚኖሩ ህዝቦች የስጋ ጥረት እንዳለባቸው ይታወቃል። ለምግብነት መቅረብ ያለበት ስጋ በመገናኛው ድንኳን ደጃፍ የታረደ ከብት ስጋ መሆን አለበት። ደሙ እዚያው ይፈሳል። ደሙ በመሰዊያው ላይ ይረጫል። ስቡ ደግሞ ጣፋጭ ሽታ እንዲሆን ይቃጠላል። መስዋዕቱ የደህንነት ወይም ደግሞ በእንግሊዝኛ ትርጉም መሰረት የሰላም መስዋዕት ይባላል። ስጋው ለባለቤቱ ይመለስለትና ለምግብነት ያውለዋል። እንግዲህ ባረማውያን መቅደስ የተሰዋውን ከብት ሥጋ ለምን እስራኤላውያን ይጸየፉት እንደነበር ማገናዘብ ይቻላል። ጣዖታትን የማምለክ ኃጢአት። እስቲ ዘሌዋውያን ምዕራፍ 17 ቁጥር 7ን ተመልከቱ። መጽሐፍ ቅዱሳችሁን ወጣ ወጣ አድርጉና ዘሌዋውያን ምዕራፍ 17 ቁጥር 7ን ተመልከቱ። መስዋዕታቸውን ደግሞ ተከትለው ላመነዘሩባቸው ለሰይጣናት አይሰው፣ ይህ ለእነርሱ ለልጅ ልጃቸው ለዘላለም ሥርዓት ይሁን ይላል። እዚህ ላይ ሰይጣናት የሚለው ቃል ትርጉም ጸግራሞች ወይም ፍየሎች ማለት ሊሆን እንደሚችል ልብ እንድትሉ ፈልጋለሁ። ይህንን በትላንትናው ምሽት ክፍለ ጊዜያችን መመልከታችን ይታወሳል። በዜና መዋዕል ካለ ወይም ደግሞ በሁለተኛ ዜና መጽሐፍ በምዕራፍ 11 ቁጥር 15 ሁለተኛ ዜና ምዕራፍ 11 ቁጥር 15 እርሱ ግን ለኮረብታው መስገጃዎች ላጋንንቱም ለሰራቸውም እንቦሶች ካህናትን አቆመ ሲል በተመሳሳይ ቃል ነበር የተቀመጠው። የናባጥ ልጅ ኢዮርብዓም እንዴት አድርጎ እስራኤላውያንን ወደ ጣዖት አምልኮ እንደመራቸው ሲያመለክት ነበር ይህን ያለው። እግዚአብሔር ለሕዝቡ እናንተ ግን እንደዚህ አታድርጉ፣ እንስሶቻችሁን በመገናኛ ድንኳን ፊት ረዱ እንጂ እንዳረማው ያለ ጣዖታት አትሰዋቸው ማለቱ ነበር። ቁጥር 4 ላይ የምንመለከተው ጽኑ ቅጣት የተላለፈው ለዚህ ነበር። ወደ ተስፋይቱ ምድር ሲደርሱ ዝርዝር ጉዳዩ ቢለወጥም መሰረታዊ ሐሳቡ ግን ለዘላለም ነው። ይህ ጉዳይ ለኛም ቢሆን በጣም ጠቃሚ ነው ወገኖቼ። እስራኤላውያን ወደ ጣዖት አምልኮ ተመልሰው ነበር። ዛሬ ደግሞ እኛ ተፈጥሮን ወደ ማምለክ እየሄድን ነው። ከጣዖት አምልኮና ከርኩሰት እስራኤላውያንን እንደታደገ ሁሉ እኛንም ሊታደገን ያስፈልጋል። በመቅደሱ ስለሚደረገው መሥዋዕት አቀራረብ እስቲ ዘሌዋውያን ምዕራፍ 17 ቁጥር 8 እና 9ን ተመልከቱ። ዘሌዋውያን 17 ቁጥር 8 እና 9 ለነርሱም እንዲህ ይበላቸው፣ ከእስራኤል ቤት በመካከላቸውም ከሚኖሩ እንግዶች ማናቸውም ሰው የሚቃጠል መሥዋዕት ወይም ሌላ መሥዋዕት ቢያቀርብ ለእግዚአብሔር ይሰዋ ዘንድ ወደ መገናኛ ድንኳን ደጃፍ ባያመጣው ያ ሰው ከሕዝቡ ተለይቶ ይጥፋ ይላል። ለምግብነትም ሆነ ለመሥዋዕት ለሚቀርቡት እንስሳ እግዚአብሔር በግልጽ ነበር የተናገረው። አንድን ለመሥዋዕት የቀረበን እንስሳ ወደ ቤታቸው ወስደው እንዲመገቡ እግዚአብሔር አይፈልግም። ከላይ በተመለከትናቸው ሁለት ቁጥሮች የሚቃጠል መሥዋዕት ስለሚሆን እንስሳ ነው የሚናገረው። ማንኛውም ለዚህ ጉዳይ የሚቀርብ እንስሳ ለሚቃጠል መሥዋዕት በወጣው መመሪያ መሠረት መቅረብ አለበት። መሥዋዕት መቅረብ ያለበት በአንድ ቦታ ብቻ ነው። እስራኤል ለጣዖት አምልኮ ምክንያት እንዳያገኙ በማለት እግዚአብሔር ይህን ጉዳይ ደግሞ ነበር የነገራቸው። ሕጉ እስራኤላውያንን ብቻ ሳይሆን በእነርሱ መካከል የሚኖሩ እንግዶችና መጻተኞችንም ይመለከታል። ብዙ ጊዜ ደግሞ በመካከላቸው የሚኖሩ አረማውያን ችግር ሲሆኑባቸው ይታያል። እነርሱ የጌታን መንገድ ሊያስተምሯቸው ሲገባ አረማውያን ወደ ራሳቸው አምልኮ ይስቧቸዋል። ወዳጆች ሆይ ጣዖትን ከማምለክ ሽሹ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 እንደገና ደግሞ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመጽ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው ይላል። እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ በመካከላቸውም እሆናለሁ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ ርኩሱንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 17 ያለውን ተመልከቱ። ይህ መመሪያ ለቤተ ክርስቲያን ከፍተኛ ጠቀሜታ አለው። አንድ ጊዜ ሃይማኖትን፣ ፖለቲካን፣ ጋብቻንና ማህበራዊ ህይወትን በተመለከተ ከማያምኑ ሰዎች ጋር አንድ አይነት አቋም ይኖረናል። እነዚህን ነገሮች በተመለከተ እግዚአብሔር ማስጠንቀቂያ ሰጥቶናል። ደም መበላት እንደሌለበት የቀረበ ማስጠንቀቂያ። እስቲ ዘሌዋውያን ምዕራፍ 17 ከቁጥር 10 እስከ 11 ያለውን ተመልከቱ። ዘሌዋውያን ምዕራፍ 17 ከቁጥር 10 እስከ 11 እንዲህ ይላል፣ ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ፣ ያንንም ሰው ከሕዝቡ ለይቼ አጠፋዋለሁ። የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል። ለእነዚህ ሁሉ ቁልፉ ከሚሆኑ ቁጥሮች አንዱ ቁጥር 11 ነው። ሕይወት በደም ውስጥ ነው ወገኖቼ ያለው። እንደገና ደግሞ ይኸው ቃል ቁጥር 14 ላይ ተደግሟል። የመሥዋዕት ሁሉ መሠረቱ ይህ ነው። ይህንን አስመልክቶ ኦሪት ዘሌዋውያን ምዕራፍ 17 ከቁጥር 12 እስከ 16 ያለውን አለፍ ብላችሁ ተመልከቱ። ኢየሱስ ክርስቶስ ደግሞ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በኔ ይኖራል እኔም በርሱ ኖራለሁ ይላል። ዮሐንስ ምዕራፍ 6 ቁጥር 54 እና 56 ን ተመልከቱ። ይህ አስገራሚ ነገር ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እስከ 56 ያለውን በኋላ ተመልከቱ። የሥጋ ሕይወት በደሙ ውስጥ ስለሆነ ለኃጢአታችን የፈሰሰውን ደም سنቀበል የዘላለምን ሕይወት እንደምንቀበል ነው ኢየሱስ የሚነግረን። ኢየሱስ ደሙን አፈሰሰ ሕይወቱንም ሰጠን። ሕይወት ወገኖቼ በደም ውስጥ ነው። ይህ ታላቅ ዘላለማዊ ሕይወት ነው። ከቃየን መስዋዕት ይልቅ ያቤል መስዋዕት የተሻለ ሆኖ የተገኘው በዚህ ምክንያት ነው። ስለ ነፍስ የሚያስተሰሪ ደም ነው። ልብ በሉ ወገኖቼ፣ ኃጢአትን ማስወገድ የሚችል የኢየሱስ ክርስቶስ ደም ብቻ ነው። ደም አስከፊ አይደለም፣ አስከፊው ኃጢአታችን ነው። በጥንት ጊዜ አንድ የሚዘመር የድሮ መዝሙር አለ፣ እንዲህ ይላል። እስቲ በጎርናና ድምጽ ልዘምርላችሁ። ኃጢአቴ ምን ያጥበዋል? የክርስቶስ ደም ብቻ ነው። ምን ንጹህ ያደርገኛል? የክርስቶስ ደም ብቻ ነው። ኦ ንጹህ ብሩክ ምንጭ ኃጢአቴን ያጠበው፣ ሌላ ምንጭ አላውቅም፣ የክርስቶስ ደም ብቻ ነው የሚል መዝሙር ነበር። እንግዲህ አድማጮቻችን የምዕራፍ 17 ትምህርታችን በዚህ ላይ ያበቃል። አሁን ደግሞ አለፍ ብለን ኦሪት ዘሌዋውያን ምዕራፍ 18ን እንመለከታለን። አብይ ሐሳቡ ርኩሰት ተወገዘ የሚል ይሆናል። የዚህ የኦሪት ዘሌዋውያን ምዕራፍ 18 አብይ ሐሳቡ ርኩሰት ተወገዘ የሚል ነው። ይህም ማለት ሰባተኛው ትእዛዝ በአዲስ መልክና ይዘቱ ተስፋፍቶ ቀረበ ማለት ነው። እስከዚህ ነጥብ ድረስ የመንጻት ሕግ ሲቀርብ ነበር። ሕጉ ሃይማኖታዊ ስነ ስርዓቶችን ሲመራና ሲቆጣጠር እንመለከታለን። በምዕራፍ 18 ምዕራፍ 19 እና ምዕራፍ 20 ደግሞ 10 ትእዛዛት ለተለያዩ የሕይወት ገጽታዎች እንዴት ተግባራዊ እንደሚሆኑ ተብራርቷል። አሁን እግዚአብሔር ትኩረት የሚሰጠው ስለ ሕዝቡ ግብረ ገባዊ ሕይወት ነው። በዚህ ምዕራፍ ውስጥ የምንመለከተው በጣም መሰረታዊ ስለሆኑ ጉዳዮች ነው። ክፍሉ በምዕራፍ 18 ከቁጥር 1 እስከ 5 እንደ መግቢያ በሚሆን ሐሳብ ይጀምርና ምዕራፍ 20 ላይ የሚደመድመው አንዳንድ ማሳሰቢያዎችን በመስጠት ነው። የሕዝቡ ግላዊና ማህበራዊ ሕይወት በግብረ ገባዊ መንገድና በስነ ስርዓት መታነጽ ለምን እንደሚያስፈልገው ምክንያቶቹን የሚያቀርብ በመሆኑ በጣም አስፈላጊ ክፍል ነው። የሞራላዊ እሴቶች መሰረት በተናጋበት ዘመን እየኖርን ነው ወገኖቼ። ለመሆኑ እነዚህን ሕጎችና መመሪያዎች የሰጠው ማን ነው? ትክክለኛው ነገር የቱ ነው? ትክክል ያልሆነውስ የትኛው ነው? በማለት ፌዘኞች ይጠይቃሉ። የመግቢያና የመደምደሚያ ሐሳቡ ሁለት ምክንያቶችን ያቀርቡልናል። አንደኛው ከመግቢያ ሐሳቡ እንደምንመለከተው 3 ጊዜ ማለትም በቁጥር 2 እና 4 እንዲሁም 5 እኔ እግዚአብሔር አምላካችሁ ነኝ ይላል። ይሄን ሐሳብ እንደገና ደግምላችኋለሁ። ከመግቢያ ሐሳቡ እንደምንመለከተው 3 ጊዜ ማለትም በቁጥር 2 4 እና 5 እኔ እግዚአብሔር አምላካችሁ ነኝ ይላል። እንግዲህ ሕጎቹንና መመሪያዎቹን የሰጠን እግዚአብሔር ነው ማለት ነው። 10 ትእዛዞችን ማፍረስ ትክክል አይደለም፣ ምክንያቱም እግዚአብሔር ራሱ ትክክል እንዳልሆነ ተናግሯልና። ሁለተኛውን ምክንያት የምንመለከተው ደግሞ ከመደምደሚያ ሐሳቡ ነው። እኔ እግዚአብሔር ቅዱስ ነኝና ለኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ ይላል። ምዕራፍ 20 ቁጥር 26 ን ተመልከቱ። ምዕራፍ 20 ቁጥር 26 ን ተመልከቱ። ሕዝቡ እንዲቀደሱ እግዚአብሔር ይፈልጋል። ማንኛውም የሕይወት ገጽታችን ንጹህ እንዲሆን እግዚአብሔር ያዛል። ይህ ምዕራፍ ወገኖቼ አብይ ትኩረት የሚሰጠው በተለይ ለሰባተኛው ትእዛዝ ነው። ማመንዘር ወይም ዝሙት ምን ማለት እንደሆነ ሰፋ አድርጎ ያብራራል። ርዕሰ ጉዳዩ የግብረ ሥጋ ኃጢአት ነው። የማኅበረሰብ ብልሹነትንና የመንግሥታት ውድቀትን የሚያሳዩ ምልክቶች ናቸው። ዝርዝር ሐሳቡ እንደሚከተለው ተገልጾ ይገኛል። ርኩሰት ተወገዘ፣ ሰባተኛው ትእዛዝ በአዲስ መልክና ዝርዝር ተብራራ ማለት ነው። አንደኛ መግቢያ ስለ ማኅበረሰባዊ ኃጢአቶች የሚገልጸው ከቁጥር 1 እስከ 5 ባለው ስፍራ ነው። መግቢያውና ስለ ማኅበረሰባዊ ኃጢአቶች የሚናገረው ከቁጥር 1 እስከ 5 ያለው ክፍል ነው። ከሥጋ ዘመዶች ጋር የሚደረግ ግብረ ሥጋ ግንኙነት ስለ መከልከሉ ከቁጥር 6 እስከ 16 ባለው ስፍራ እንመለከታለን። ከስጋ ዘመዶች ጋር የሚደረግ የግብረ ስጋ ግንኙነት ስለመከልከሉ ከቁጥር 6 እስከ 16 ባለው ስፍራ እንመለከታለን። ሶስተኛ የተለያዩ የግብረ ስጋ ግንኙነቶች መከልከላቸው ደግሞ ከቁጥር 17 እስከ 20 ባለው ስፍራ ተገልጾ እናገኛለን። የተለያዩ የግብረ ስጋ ግንኙነቶች መከልከላቸው ከቁጥር 17 እስከ 20 ባለው ስፍራ እናገኛለን። አራተኛ ሕፃናትን ሞሎክ ለተባለው ጣዖት መስዋዕት አድርገው እንዳያቀርቡ ስለመከልከሉ ደግሞ በቁጥር 21 ላይ እንመለከታለን። ሕፃናትን ሞሎክ ለተባለው ጣዖት መስዋዕት አድርገው እንዳያቀርቡ ስለመከልከሉ በቁጥር 21 ላይ ተዘርዝሮ ወይም ደግሞ ተጽፎ እናገኛለን። አምስተኛ ቅጥያጣ የግብረ ስጋ ግንኙነት ስለመከልከሉ ከቁጥር 22 እስከ 23 ባለው ስፍራ እናገኛለን። ከቁጥር 22 እስከ 23 ባለው ስፍራ ቅጥ ስላጣ የግብረ ስጋ ግንኙነት ስለመከልከሉ እንመለከታለን። ስድስተኛውና የመጨረሻው ደግሞ በእነዚህ ኃጢያቶች ምክንያት በፓለስቲና ምድር ይኖሩ የነበሩ ህዝቦች መሰደዳቸውን ከቁጥር 24 እስከ 30 ባለው ስፍራ እንመለከታለን። ስድስተኛውና የመጨረሻው ነጥብ በእነዚህ ኃጢያቶች ምክንያት በፓለስቲና ምድር ይኖሩ የነበሩ ህዝቦች መሰደዳቸውን ከቁጥር 24 እስከ 30 ባለው ስፍራ ተዘርዝሮ እናገኛለን። እስቲ አሁንስ መግቢያውንና ስለ ማህበረሰባዊ ኃጢያቶች የሚናገረውን ክፍል እንመለከታለን። ኦሪት ዘሌዋውያን ምዕራፍ 18 ከቁጥር 1 እስከ 5 ያለውን ተመልከቱ። እንዲህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደ ተቀመጣችሁባት እንደ ግብጽ ምድር ሥራ አትስሩ። እኔም ወደ እርሷ ወደማገባችሁ እንደ ከነአን ምድር ሥራ አትስሩ። በሥራታቸውም አትሂዱ፣ ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። የሚሠራቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ ይላል። እነዚህ ሕዝቦች ገና ከግብጽ ምድር መውጣታቸው ነበር። እነዚህ የተከለከሉ ነገሮችም የዕለት ተዕለት ልምምዶቻቸው ነበሩ። እነዚህ ጸያፊና ዘግናኝ ኃጢያቶች በግብጻውያን ዘንድ ተራና የተለመዱ ነበሩ። እግዚአብሔር ደግሞ ሕዝቡ ከእንዲህ አይነቱ ነገር በፍጹም ነጻ መሆን እንዳለባቸው ይናገራል። እነዚህ ወገኖች ወተትና ማር ወደምታፈሰው ምድረ ከነአን እየተጓዙ ነበር። ይህ ብቻ ሳይሆን ከነአናውያን እዚያው ነበሩ። እንደ ግብጻውያን ሁሉ ከነአናውያንም አመጸኞች ነበሩ። እስራኤላውያን በሁለት አጣብቂኝ መካከል ገብቷል። ግብጻውያን ከኋላቸው፣ ከነአናውያን ከፊታቸው ናቸው። ሁለቱም ደግሞ እጅግ አመጸኛ ሕዝቦች ናቸው። ወገኖቼ ስለ ወሲብ አብዮት ብዙ በሚወራበት ዘመን ላይ ነው ያለነው። አብዛኛው ሕዝብ ይህንን ምዕራፍ ማንበባቸውን እጠራጠራለሁ። በአዲስ መልክ የሚመጣው ያው ያረጀውና የቀድሞው አመጽ እንጂ ምንም አዲስ ነገር የለም። ግብጻውያንና ከነአናውያን የሚለማመዱት አመጽ ነው። እግዚአብሔር እኔ እግዚአብሔር ነኝ ወይም እኔ ጌታ ነኝ ይላል። ሕጎቹን የሰጠው ማን ነው? ሕጎቹን የሰጠው እግዚአብሔር ነው። ምናልባትም አንዳንዶቹ እነዚህን ሕጎች መፈጸም አንፈልግም ይሉ ይሆናል። እውነቱን ለመናገር ይሄ የራሳቸው ጉዳይ ነው። እውነቱ ግን ከቦታው ፈቀቅ አይልም። እግዚአብሔር ራሱ ተናግሯልና አስሩ ትእዛዛትን መተላለፍ ኃጢአት ነው። በቃ እውነተኛ የእግዚአብሔር ልጆች በዚህ ብቻ ይረካሉ። ከሃዲና ተጠራጣሪ ትውልድ ግን የራሱን ሕግ ራሱ ያወጣል። የራሱ አምላክ ራሱ ነውና ምንም አይነት ክርክር አያረካው። እስቲ አንድ ነገር እንመልከት ወገኖቼ። ይህን ዓለም የፈጠራችሁት እናንተ ብትሆኑ ኖሮ፣ ማለትም ሰማይና ምድርን፣ ፀሐይን፣ ከዋክብትንና ጨረቃን ከአለመኖር ያመጣችሁት እናንተ ብትሆኑ ነበር። የራሳችሁ አስሩ ትእዛዞች ይኖሯችሁ ነበር። የምንኖረው በእግዚአብሔር መሬት ላይ ነው። ኪራይ አንከፍልበትም። የምንጠጣ ውሃ፣ የምንተነፍሰው አየር በሙሉ የእርሱ ነው። ስለዚህ ትእዛዛቱን መጠበቅ ይበጀናል። ሕጉን ከተላለፍን እንጠየቅበታለን። እርግጥ ነው ምናልባት ወንጀለኛ ተብለን ፍርድ ቤት ላንወሰድ እንችላለን። ውሎ አድሮ ግን ለበደልነው ሁሉ ዋጋ መክፈላችን አይቀርም። እንግዲህ የተወደዳችሁ አድማጮቻችን እስካሁን በነበረን ክፍለ ጊዜ እግዚአብሔር በብዙ ነገር እንደተገለጠላችሁና በቃሉ መማካይነት በረከቱን እንዳተረፈላችሁ እምነታችን ነው።
ከጌታ የተወደድክ ወንድማችን አሸናፊ ኮራ የጻፍክልን ደብዳቤ ከወላይታ ሶዶ ዋዱ ሰፈር ወላይታ ሶዶ ደርሶናል። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋው ጥበቃውን ባለበት ስፍራ ይብዛልህ ይያልን። እኛም ሰላምታችንን እነሆ እንደምሰማው በዚህ በራዲዮ ሞገድ ማካኝነት እናቀርብልሃለን። የጻፍክልንን ስለዚህ ስለ መጽሐፍ ቅዱስ ትምህርት በራዲዮ ታላቅ ምስክርነት ተመልክተናል። እግዚአብሔር ደግሞ ያለ ጥርጥር ልጆቹን ከጨለማ ዓለም ወደሚደነቅ ብርሃን በጌታ በኢየሱስ ክርስቶስ እየጠራ እያሳደጋቸው እንደሆነ 30ና 60 መቶም ፍሬ እያደረገ እያባዛቸው እንዳለ ከናንተ ደብዳቤ ስንመለከት እግዚአብሔርን በእውነት እጅግ አድርገን እናመሰግናለን። ወንድማችን አሸናፊ እግዚአብሔርን ምን ይሳነዋል? ባለ ስልጣን ነው ብሎ አገልግሎቱን የሰውን ልብ ለመንካት ፍቅሩንና ቸርነቱን በልባቸው አስርጾ ለማስገባት ፈጽሞ አይፈራም። ዳር ድንበር ከልሎት ደግሞ የኔ አገልግሎት ከዚህ ወደዚያ ነው ወደዚህ ማለፍ አልችልም ብሎ ፈጽሞ አይፈራም። የቀበሌውን ጻፊ አስተዳዳሪውን ወይንም ደግሞ አውራጃ አስተዳዳሪውን ሌላውንም እግዚአብሔር ፈርቶ አያውቅም። እግዚአብሔር ታላቅ ነው። ወንድም ያሸናፊ ሲፈልግ ያስተዳዳሪዎችን ልብ ወደ ራሱ ያፈልሳል። ሲፈልግ ድሆችን እንደኔና እንዳንተ ያሉትን ምስኪኖችን ጥበበኞች አድርጎ ያቆማል። ለእግዚአብሔር ለሚቀና ለቤቱ ለሚቀና ለቤቱ በእውነት ሌት ተቀን ለሚያለክስ ልብ ደግሞ እግዚአብሔር ጸጋን በጸጋ ላይ ደርቦለት ሰማያዊ ዕውቀቱን አብዝቶለት እነሆ በፊት ለፊቱ በአደባባይ ያቆማል። እግዚአብሔር ይክበር ይመስገን። ዛሬ እግዚአብሔርን መመልከት መቻል አለብን። ያጋጠመህን ሁኔታ ወደ ግራ በመተው ኢየሱስ ክርስቶስን የጠራህን ያሳደገህን እሽሩሩ ያለህን በፍቅር አንቀልባው ለዘላለሙም የተሸከመህን እሱን ልጁን ኢየሱስ ክርስቶስን ተመልከት። እንደኔና እንዳንተ ሥጋ ለባሽ ሰው ዛሬ ሊወድህ ነገ ደግሞ ሊያሳዝን ይችላልና እግዚአብሔር ስለ ስሙ ይጠነቀቃል፣ ስለ ስሙም ይዋጋል። እግዚአብሔር ታላቅ ነው። እግዚአብሔር ተዋጊ ነው። ቅናትህ መልካም ሆኖ ሳለ ሌሎችን ድንገት እንዳደናቅፍ በጥንቃቄ ሁሉንም መፈጸሙ መልካም ነው። ከዚህ በላይ ጌታ መንፈስ ቅዱስ በልብህ እጅግ ታላቅ ሥራን እንደሚያደርግ ይህንንም ደግሞ በሚቀጥለው ደብዳቤ ገልጸህ እንደምትጽፍልኝ እኔ ባለሙሉ ተስፋ ነኝ። እግዚአብሔር አንተንም ካንተ ጋር ያሉትንም ይጠብቃችሁ፣ በተስፋውም በሰላሙም ይሙላችሁ። ሃሌሉያ። ሳትፈራ ሳትደነግጥ እንድትወጣና እንድትገባ የሚያደርግህን ጌታ ለዘላለሙ ተመልከት። እሱ ካንተ ጋር ነው። ሰላም ita ire na